ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የሚተላለፍላችሁ የዕለተ አርብ መጋቢት 16 2014 ዓ.ም መሰናዷችን ጀመረ። የኢትዮጵያ መንግስት አስቸኳይ የሰብአዊ አቅርቦቶችን ወደ ትግራይ ክልል ለማድረስ ትላንት የተናጠል የተኩስ አቁም ማድረጉን ተከትሎ የትግራይ ክልል መንግስት ግጭቱን በአስቸኳይ ለማቆም መወሰኑን ባወጣው መግለጫ አስታውቋል።
ይህንን ለረጅም ጊዜ ስንለው የነበረው ነገር አሁን በኢትዮጵያ መንግስት በኩል እተባበራለሁ የሚል መግለጫ መውጣቱ እንደ ጅምር በጣም ጥሩ ነገር ነው። ሁለት አንኳር የሆኑ ነገሮችን ግን ማስቀመጥ አስፈላጊ ነው። የመጀመሪያው በቃል ብቻ ሳይሆን በተግባር መተግበር አለበት እንደዚህ አይነት ነገር።
ትግራይ ክልልን ወክለው አስተያየት የሰጡት የቀድሞ የኢትዮጵያ ዲፕሎማት አቶ ዮሐንስ አብርሃ ናቸው። የምሽቱ አብይ ርዕስ በዚህ ዙሪያ ያተኩራል። የህዝብ እንባ ጠባቂ ተቋም የተማሪዎቹን የፈተና እርማት ቅሬታን ወደ ፓርላማ ሊወስደው እንደሚችል ገለጸ።
ጉዳዩን ምክር ቤቱ አይቶ እሱ እልባት መስጠት እንዲችል ወይም እሱ ጣልቃ ሊገባ የሚችልበት ሁኔታ እንዲፈጠር በሪፖርት ለህዝብ ተወካዮች ምክር ቤት እናቀርባለን። እስካልተስተካከለ ጊዜ ድረስ እና አቤት ባዮቹ የተሰጣቸው ምላሽ አጥጋቢ ነው ብለው አቤቱታቸውን እስካልተወ ጊዜ ድረስ እኛ እነሱን ሆነን ነው የምንጮኸው።
ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ናቸው። በዚህ ዙሪያም ዝግጅት ይኖረናል። ሌሎች በርከት ያሉ በሀገር ውስጥና በዓለም ዙሪያ እየተካሄዱ ያሉ ጉዳዮችን በምሽቱ መሰናዷችን ተካተዋል። ሰላም ጤና ስጥልኝ፣ እንደምን አምሽታችኋል? እስከ ምሽቱ አራት ሰዓት ድረስ መሰናዶውን በመምራት ኤደን ገረመው አብሬያችሁ እቆያለሁ። ብርሃን ኃይሉ እያቀናበረችልን አብራን ትቆያለች። ፕሮዲውሰራችን የዌብና ማህበራዊ ፕሮዲውሰራችን ደግሞ አበባየሁ ገበያ ናት። የምሽቱ ዋና አዘጋጅ ጽዮን ግርማ፣ ምስልና ድምፅ ቅንብሩን ደግሞ ሲሳይ አሸናፊና ግርማ ደገፋ እየተቆጣጠሩ ይቆያሉ። ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ዝግጅቶቻችንን ከሬዲዮ ሞገድ በተጨማሪም በቪኦኤ አምሃሪክ የፌስቡክ ገጽና አምሃሪክ ዶት ቪኦኤኒውስ ዶት ኮም ላይ ድረ ገጽ ላይ ትከታተሉ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ የያዝነውን ዋና ዋና ዜናዎች እናሰማችሁ።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። ግብጽ ወደ አገራቸው ቢመለሱ ሊደርስባቸው የሚችለውን አደገኛ ጉዳት ችላ በማለትና ባለፉት ሁለት ሳምንታት ዓለም አቀፉን ሕግ በመጣስ በግብጽ የፖለቲካ ጥገኝነት ወይም አሳይለም የጠየቁ 31 ኤርትራውያንን ከአገር አባራለች ሲል አምነስቲ ኢንተርናሽናል ወቀሰ። መሰረቱን በለንደን ያደረገው ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ግብጽ እስካሁን ወደ 50 የሚደርሱ ኤርትራውያን ስደተኞችን በማሰር ወደ አገራቸው ለማባረር በዝግጅት ላይ መሆኗን አስታውቋል። ይህ ወደ ኤርትራ መልሶ የማባረሩ እርምጃ እየጨመረ መምጣቱ አሳሳቢ በመሆኑ በአስቸኳይ ሊቆም ይገባል ሲልም አምነስቲ አሳስቧል። የአምነስቲ ተወካይ ፊሊፕ ሉተር ስደተኞቹ በዘፈቀደ የተያዙ፣ የግዳጅ ምርመራ እየተካሄደባቸውና ስቃይ እየደረሰባቸው ስለመሆኑ በቂ መረጃ አለ በማለት የተናገሩ ሲሆን ይህ ከአገር የማባረር እርምጃ ግብጽ የገባችውን ዓለም አቀፍ ግዴታ የጣሰችበት ስለሆነ በአስቸኳይ መቆም አለበት ብለዋል። የተባበሩት መንግስታት የስደተኞች ኮሚሽነር እስካለፈው ዓመት ድረስ በግብጽ 21,000 ኤርትራውያን ስደተኞች መመዝገቡን አስታውቋል። ይሁን እንጂ አምነስቲ ኢንተርናሽናል ጥበቃ የሚያስፈልጋቸው ኤርትራውያን ቁጥር ከዚያ በላይ ነው ይላል። ምክንያቱም በግብጽ ያሉ ብዙዎቹ ኤርትራውያን ወደ ዓለም አቀፉ የስደተኞች ድርጅት እንዳይሄዱ ይከለከላሉ ብሏል። በሶማሊያ ትናንት በስቲያ ረቡዕ በደረሱ ጥቃቶች የሞቱት ሰዎች ቁጥር 48 መድረሳቸውን፣ 100 ሰዎች ደግሞ መቅሰላቸው ተገለጸ። የሶማሊያ ሂርሻቤል ክፍለ ግዛት አስተዳዳሪ ትናንት በሰጡት መግለጫ ጉዳቱ የደረሰው በማዕከላዊ ሶማሊያ በደረሱት ሁለት ጥቃቶች መሆኑን ገልጸዋል። ከነዚህ ጥቃቶች ቀደም ብሎ በሶማሊያ ዋና ከተማ በሚገኘው የአውሮፕላን ማረፊያ ላይ በደረሰው ጥቃት አልሻባብ ኃላፊነቱን የወሰደ ሲሆን በርካታ ሰዎች መሞታቸውንም አስተዳዳሪው ገልጸዋል። ከተገደሉት ውስጥ ለፓርላማ ምርጫ እጩ ተወዳዳሪው በአካባቢው የምረጡኝ ዘመቻ ሲያካሂዱ የቆዩት አሚና መሐመድ አብዲ እና የቀድሞው የፓርላማ አባል የሆኑት አሊ አብዲ ድሁል እንደሚገኙበት መዘገቡ ይታወሳል። የጋናው ፕሬዝደንትና ሚኒስትሮቻቸው የዩክሬንን ጦርነት ተከትሎ በአገራቸው ላይ የተከሰተውን የነዳጅ ዋጋ ጭማሪ ያስከተለውን ቀውስ ለማርገብ በርካታ የመንግስትና የአገሪቱ ወጪዎች ላይ የቅነሳ እርምጃዎችን መውሰዳቸውን አስታውቀዋል። የጋናው ፕሬዝደንት ኖኖ አኩፎ አዶ እና ሚኒስትሮቻቸው ከወሰዷቸው ሌሎች እርምጃዎች በተጨማሪ ከሚያገኙት ገቢ 30% መቀነሳቸውን አስታውቀዋል። ለአገራቸው ህዝብ መግለጫ የሰጡት የገንዘብ ሚኒስትሩ ኬን ኤፍሪም አታም መንግስት በሚያደርገው የውጭ ቅነሳ 400 ሚሊዮን ዶላር ለማትረፍ ማቀዱን አመልክተዋል። በቅነሳው ከተካተቱት ወጪዎች የመንግስት ባለስልጣናት ወደ ውጭ ሀገር የሚያደርጓቸው ጉዞዎች መሆኑንም ጠቅሰዋል። በጋናም ሆነ በሌሎች ያደጉም ሆነ ታዳጊ አገሮች ውስጥ ያሉት መንግስታት ኮቪድ-19 ከተጎዳው የምጣኔ ሀብት ቀውስና እሱንም ተከትሎ ከመጣው የሸቀጦች አቅርቦት እጥረትና አሁን ደግሞ የዩክሬን ጦርነት ካስከተለው ችግር ለመውጣት ጠንክረው በመስራት መጠመዳቸውን ገልጸዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በብራስልስ በኔቶ አባላት የመሪዎች ጉባኤ ላይ ከተካፈሉና ዛሬ አርብ ከአውሮፓ ህብረት ኮሚሽን ፕሬዝደንት ኡርሱላ ቫንደር ሌን ጋር ከተነጋገሩ በኋላ ወደ ፖላንድ አምርተዋል። ባይደን ከቫንደር ሌን ጋር በነበራቸው ቆይታ አውሮፓ በሩሲያ የተፈጥሮ ጋዝ ላይ ካላት ጥገኝነት በምትላቀቅበት ሁኔታ ላይ መክረዋል። የሩሲያው ፕሬዝደንት ቭላድሚር ፑቲን ከኃይል ምንጭ ሽያጭ የሚያገኙትን ትርፍ በዩክሬን ጦርነት ላይ በመዋል ይጠቀሙበታል ያሉት ባይደን የአሜሪካ ህዝብ ፑቲን በዩክሬን ህዝብ ላይ የሚያካሂዱትን አረመኔያዊና ኢፍትሃዊ ጦርነት በመደጎም የማይሳተፍ መሆኑን ግልጽ ማድረግ እንደሚፈልጉ ተናግረዋል። የአውሮፓ ህብረት ኮሚሽነር ቫንደር ሌን በበኩላቸው የሩሲያን የጭካኔ ጦርነት ለማቆም ቁርጠኞች ነን ያሉ ሲሆን ይህ ጦርነት የፑቲን ስትራቴጂካዊ ውድቀት ይሆናል ብለዋል። ዩናይትድ ስቴትስ በዚህ ዓመት 15 ቢሊዮን ኪዩቢክ የተፈጥሮ ጋዝ ለአውሮፓ የምታቀርብ መሆኑን አስታውቀዋል። ባይደን በፖላንድ ቆይታቸው በምስራቅ ክፍለ ግዛት ዩክሬን ድንበር አቅራቢያ ወደሚገኘው ረዚስኮው እንደሚጓዙም ተነግሯል። ፖላንድ በሚሊዮኖች የሚቆጠሩ የዩክሬን ስደተኞችን ተቀብላ በማስተናገድ ላይ ትገኛለች። ባይደን ትናንት አሙስ ጠዋት በሰጡት መግለጫ ሩሲያ በዩክሬን ኬሚካል መሳሪያዎችን የምትጠቀም ከሆነ የምዕራባውያን ጦርም አጸፋ እንደሚኖር ተናግረዋል። በኔቶ ዋና ጽህፈት ቤት ንግግራቸውም ሩሲያ ከበለጸጉት የቡድን 20 አባል አገሮች ተሰርዛ ዩክሬን በቡድን 20ው ስብሰባ እንድትካፈል ሊፈቀድላት ይገባል ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ሆነው በፕሬዝደንት ባይደን የታጩት ዳኛ ከታንጂ ብራውን ጃክሰን በሕግ መወሰኛው ምክር ቤት ፊት ቀርበው የሚሰጡት የምስክርነት ቃል በትናንትናው ዕለት አራተኛውንና የመጨረሻውን ቀን አሳልፈዋል። ሂደቱን የተከታተሉት የሕግ ባለሙያዎች ጃክሰን ለታጩበት የከፍተኛው ፍርድ ቤት ዳኝነት ብቃታቸውን ያረጋገጡበት ምስክርነት መስጠታቸውን ተናግረዋል። ለአራት ቀናትና ለ30 ሰዓታት ብቃታቸው ሲፈተንበት በቆየው የምክር ቤቱ ውሎ ከአሜሪካ የጠበቆች ማህበርና ከሌሎች ባለሙያዎች የተሰማውን ምስክርነት ተንተርሶ ከኮሚቴው ለቀረቡላቸው ጥያቄዎች ጃክሰን አጥጋቢና የላቀ ምላሽ መስጠታቸው ተነግሮላቸዋል። አብዛኞቹ የሪፐብሊካን አባላት ጃክሰን በወንጀለኞች ላይ የሚያስተላልፏቸው ውሳኔዎች ለዘብ ያሉ ናቸው በሚለው መከራከሪያ ላይ ብዙ ጊዜ ማጥፋታቸው ተመልክቷል። የሕግ ባለሙያዎች ብቻ ሳይሆኑ የመንግስት ባለስልጣናትና የሰብአዊ መብት ተሟጋቾችም ድጋፋቸውን ሰጥተዋቸዋል። የምክር ቤቱ ኮሚቴ ውሳኔውን ለአውሮፓ አቆጣጠር ሚያዝያ 4 የሚያሳውቅ ሲሆን ምክር ቤቱም ከፋሲካ በፊት ድምፅ ይሰጥበታል ተብሎ ይጠበቃል። ሹመቱ ከጸደቀላቸው ከታንጂ ብራውን ጃክሰን በዩናይትድ ስቴትስ ጠቅላይ ፍርድ ቤት ታሪክ የመጀመሪያዋ ጥቁር ሴት ይሆናሉ። 3 አሜሪካውያን ሙስሊሞች ከነበረን የዓለም አቀፍ ጉዞ ስንመለስ ዩናይትድ ስቴትስ የድንበር ጥበቃ ሕግ አስከባሪዎች ሃይማኖታችንን እንድንነግራቸው በመጠየቅ ሕገ መንግስታዊ መብታችንን ተጋፍተዋል በሚል ክስ መመስረታቸው ተነገረ። ከሚኒሶታ፣ ቴክሳስ እና አሪዞና የሆኑት 3 አሜሪካውያን በአገር ውስጥ የደህንነት ሚኒስቴር ሰራተኞች ላይ ክሳቸውን የመሰረቱት ሎስ አንጀለስ በሚገኝ የፌዴራሉ ፍርድ ቤት መሆኑም ተመልክቷል። የተመሰረተው ክስ የሰዎችና የእምነት ነጻነት፣ የእኩልነት መብት ባለቤትነት ጥበቃን የሚጥስ መሆኑን እንደሚገልጽ ተነግሯል። በተለይ ከቴክሳስ የሆኑት ከሳሽ እንደ አውሮፓ አቆጣጠር በ2019 በሎስ አንጀለስ አውሮፕላን ማረፊያ ከውጭ ጉዟቸው ሲመለሱ እምነታቸውን እንዲገልጹ የተጠየቁ ሲሆን እሳቸው ስልካቸውና ማስታወሻቸው ሳይቀር መበርበራቸውን ገልጸዋል። በሚኒሶታ ብሉሚንግተን በሚገኝ መስጊድ ኢማም የሆኑት ከሳሽ አብዱራህማን ኤደን ካሪየም እንዲሁ ወደ አገር በተመለሱባቸው እንደ አውሮፓ አቆጣጠር ከ2017 እስከ 2022 ባሉት ጊዜያት ቢያንስ 5 ጊዜ መጠየቃቸውን ተናግረዋል። ከሳሾቹን የወከለው የዩናይትድ ስቴትስ የሲቪል ነጻነት ህብረት ጥያቄዎቹ የሰዎቹን ህገ መንግስታዊ መብት፣ የሃይማኖት ነጻነትና የእኩልነት ጥበቃ መብታቸውን የጣሱ ናቸው ብለዋል። ከአውሮፓ ፓርላማና ከአውሮፓ ህብረት አባላት የተውጣጡ ተደራዳሪዎች ትናንት አሙስ እንደ ጉግል፣ ሜታ፣ አማዞን እና አፕል የመሳሰሉት ግዙፎቹ የዩናይትድ ስቴትስ የቴክኖሎጂ ተቋማት በገበያው ላይ ያላቸውን የበላይነት መቀነስ በሚችሉበት ሁኔታ ላይ ታሪካዊ ከተባለ ስምምነት መድረሳቸው ተነገረ። በብራስልስ የተሰበሰቡት ህግ አውጪዎች በዓለም ላይ ተንሰራፍተው የኢንተርኔት ዘብና ጠባቂ በመሆን በሚያወጧቸው ህግጋት የሚጫኑትን የቴክኖሎጂ ድርጅቶች ለይቶ ለማውጣት በረጅም ጊዜ መደረግና አለመደረግ የሚገባቸውን ነገሮች ለይተው ማውጣታቸውን አስታውቀዋል። የዲጂታል ማርኬት አክት ወይም ዲኤምኤ የተሰኘው የዲጂታል ገበያዎችን ለመቆጣጠር የወጣው ህግ ደንበኞችን የበለጠ ተጠቃሚ የሚያደርግና ተፎካካሪ ድርጅቶችም በትላልቆቹ የቴክኖሎጂ ድርጅቶች እንዳይዋጡ የሚከላከል ህግ መሆኑ ተመልክቷል። በአውሮፓ ፓርላማ ድርድሩን የመሩት የጀርመን ፓርላማ አባል አንድሪያ ሹዋብ ስምምነቱ በዓለም የቴክኖሎጂ ስራዎች ቁጥጥር ላይ አዲስ ዘመንን የሚያመጣ ነው ብለዋል። ዋናው ፍሬ ነገር ትላልቅ ቴክኖሎጂ ድርጅቶችን በፍርድ ቤት ከሶ ለመቅጣት የሚወስደውን የረጅም ጊዜ ሂደትና ውጣውረድ ለመቀነስ ነው ተብሏል። የባይደን አስተዳደር በሜክሲኮ ድንበር በኩል የሚመጡ የጥገኝነት ወይም አሳይለም ጠያቂዎችን አቤቱታ ለመወሰን አመታት የፈጀውን ጊዜ ቢያንስ በወራት ለማሳጠር የሚረዳ የአሰራር ደንብ ማውጣቱን አስታወቀ። አዲሱ ደንብ የኢሚግሬሽን ሰራተኞች በሜክሲኮ በድንበር በኩል የሚመጡትን የጥገኝነት ጠያቂዎችን የኢሚግሬሽን ዳኞች መጠበቅ ሳያስፈልጋቸው እዚያው ቶሎ በማየት የሚያጸድቁበትን ወይም ውድቅ የሚያደርጉበትን ስልጣን ሊሰጣቸው እንደሚችል ተመልክቷል። የኢሚግሬሽን ፍርድ ቤቶች ወደ 1.7 ሚሊዮን በሚጠጉ አመልካቾች ውዝፍ ፋይል የተጨናነቁ መሆናቸው ሲነገር፣ አሁን ባለው አሰራር አንድን የጥገኝነት ጉዳይ ተመልክቶ ለመወሰን በአማካይ እስከ 4 ዓመት ጊዜ የሚወስድባቸው መሆኑም ተነግሯል። አዲሱ ደንብ በሁለት ወራት ውስጥ ተግባራዊ እንደሚደረግ ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለምሽቱ የዓለም ዜናዎች አመሰግናለሁ። ዝግጅቶቻችንን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ትከታተሉ ዘንድ በአክብሮት እንጋብዛለን። የሬዲዮ በቴሌቪዥን መሰናዶዎቻችንን በፌስቡክ ገጻችን ቪኦኤ አምሃሪክ እንዲሁም ደግሞ በድረ ገጻችን amharic.vnews.com ላይ እንድትከታተሉ በድጋሚ እንጋብዛለን። ዝግጅታችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ለዕለቱ አብይ ወዳደረግነው ዘገባ እንሻገር። የኢትዮጵያ መንግስት አስቸኳይ የሰብአዊ አቅርቦትን ወደ ትግራይ ክልል ለማድረስ ትላንት የተናጠል የተኩስ አቁም ማድረጉን ተከትሎ የትግራይ ክልል መንግስት ግጭቱን በአስቸኳይ ለማቆም መወሰኑን ባወጣው መግለጫ አስታውቋል። ተኩስ ለማቆም የተደረገው ውሳኔ የሰብአዊ ረድኤት ድርጅቶች በሰሜን ኢትዮጵያ ለወራት ውስን ወይም ደግሞ የእርዳታ ተደራሽነት ላልነበራቸው በሚሊዮኖች ለሚቆጠሩ ተረጂዎች ምግብ፣ ውሃና መድኃኒት ለማቅረብ እድል ይሰጣቸዋል ተብሎ ይጠበቃል። ቆንጅታየ ዘገባ አላት።
የትግራይ ክልል መንግስት ባወጣው መግለጫ ህዝባችን የሚያስፈልገውን የሰብአዊ እርዳታ መጠን እንዲደርሰው የሚያስችል ሁኔታ ተቀባይ በሆነ ጊዜ ውስጥ የሚፈጠር ከሆነ የትግራይ መንግስት የተኩስ ማቆሙን በአስቸኳይ ተግባራዊ ያደርጋል ያለው መግለጫ የተኩስ አቁሙ ስኬታማ እንዲሆን የቻለውን እንደሚያደርግም አስታውቋል። የኢትዮጵያ መንግስት ኮሚኒኬሽንስ አገልግሎት ትናንት ይፋ ያደረገው የተናጠል ተኩስ ማቆም የተወሰነው ለሰብአዊ በረራዎች ደህንነትና የህወሓት ታጣቂዎች በስጋት እርዳታ የሚተላለፍበትን መንገድ እንዳይዘጉ ለማድረግ መሆኑን አስታውቋል። በከፍተኛ ችግር ውስጥ የሚገኙ ያላቸውን ዜጎች ህይወት ለመታደግና የዜጎችን እንግልት ለመቀነስ ይቻል ዘንድ ከተለመደው የተለዩ እርምጃዎችን መውሰድ አስፈላጊ ሆኖ መገኘቱን የጠቀሰው የኢትዮጵያ መንግስት ተኩስ ማቆም ውሳኔው ከወጣበት ሰዓት ጀምሮ ተግባራዊ የሚደረግ ለሰብአዊነት ሲባል ግጭት የማቆም ውሳኔ ማስተላለፉን ጨምሮ ገልጿል። የትግራይ ክልል ዛሬ ባወጣው መግለጫው የኢትዮጵያ መንግስት የገባው ቃል ባዶ እንዳይሆንና ያልተቆራረጠ የሰብአዊ እርዳታ ወደ ትግራይ መግባት እንዲጀምር ተጨባጭ እርምጃዎች እንዲወስድ ጠይቋል። ትግራይ ክልልን በመወከል የውጭ ግንኙነት የሚባል ቢሮ አስተባባሪ መሆናቸውን የሚናገሩትና ካናዳ የሚገኙት የቀድሞ የኢትዮጵያ ዲፕሎማት አቶ ዮሐንስ አብርሃ በበኩላቸው ይህንን ሐሳብ ቀደም ብለው አሳውቀው እንደነበረ ተናግረዋል። የዛሬው መግለጫም የዚያው ቀጣይ አካል መሆኑን ጨምረው ገልጸዋል።
ወደ ትግራይ እህል እንዲገባ፣ ህዝቡ እየተራበ ስለሆነ እየተጎዳ ስለሆነ መድኃኒት እንዲገባ አስፈላጊውን ሁሉ እንደምንፈጽም በግልጽ ነበረ የትግራይ ህዝብ የትግራይ መንግስት ያስቀመጠው። ደብዳቤም ጽፈን በሚዲያም ተናግረን ማለት ነው። ስለዚህ ይህንን ለረጅም ጊዜ ስንለው የነበረው ነገር አሁን በኢትዮጵያ መንግስት በኩል እተባበራለሁ የሚል መግለጫ መውጣቱ እንደ ጅምር በጣም ጥሩ ነገር ነው። ሁለት አንኳር የሆኑ ነገሮችን ግን ማስቀመጥ አስፈላጊ ነው። የመጀመሪያው በቃል ብቻ ሳይሆን በተግባር መተግበር አለበት። እንደዚህ አይነት ነገር ባለፉት 17 ወራት ለትግራይ እንደዚህ አድርገናል ያልተባለ ነገር የለም። አንድም ነገር ግን አልተደረገም። ከ90% በላይ ያልተደረገ ያልሆነ ነበረ ሲወራ የነበረው። አሁንም ይህንን መግለጫ መውጣቱ ጥሩ ነው፣ ግን በተግባር መሬት ላይ ማየት እንፈልጋለን። እህል የጫኑ መኪኖች ወደ ትግራይ እንዲገቡ፣ ነዳጅ የጫነ መኪና ገንዘብ የሚንቀሳቀስበት ወደ ትግራይ እንዲገባ እንፈልጋለን ማለት ነው። አንድ ሁለተኛው የሰብአዊ ድጋፍ እና የፖለቲካ ውይይት ሂደት ሁለቱም የተለያዩ ስለሆኑ በተለያየ መድረክ በተለያየ አያያዝ መያዝ መቻል አለባቸው የሚለው ሁለተኛው ነው። አሁን እያወራን ያለ ነው የተራበ ህዝብ አለ። ረሃብን እንደ ጦርነት መገልገያ ተደርጎ መያዝ ስለሌለበት ወንጀልም ስለሆነ እያወራን ያለ ነው አሁን የሰብአዊ ድጋፍ ነው። ሰብአዊ ድጋፍ እንዲገባ እንዲህ አድርግ እንዲህ አታድርግ ተብሎ ሊቀመጡ የሚችሉ የፖለቲካ ቅድመ ሁኔታዎች ሊኖሩ አይገባቸውም። እንደዛ ከሆነ በእኛም በኩል የሚቀመጡ በጣም ብዙ የፖለቲካ ቅድመ ሁኔታዎች አሉ። የሰብአዊ ድጋፍ ሂደቱ ይስተጓጎላል ማለት ነው።
ውሳኔውን ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባስተላለፉት መልእክት የኢትዮጵያ መንግስት ለሰብአዊነት ሲባል የተኩስ ማቆም ማድረጉንና ከሰብአዊ እርዳታ ሰጪ ድርጅቶች ጋር በመተባበር እርዳታ ለሚያስፈልጋቸው ሁሉ ያልተገደበ እርዳታ እንዲደርስ ለማድረግ መወሰኑን ዩናይትድ ስቴትስ በእጅጉ እንደምትደግፍ ተናግረዋል። አስከትለውም ማምሻውን በትዊተር ገጻቸው ላይ ባወጡት መልእክት የኢትዮጵያ መንግስት ያስተላለፈውን የተናጠል ተኩስ ማቆም ተከትሎ የትግራይ ክልል ባለስልጣን በአስቸኳይ ግጭቶችን ለማቆም መወሰኑንና ሰብአዊ እርዳታ ያለምንም ገደብ እንዲደርስ ለማድረግ አስፈላጊውን እርምጃ እንደሚወስድ አስመልክቶ ያወጣውን መግለጫ እናበረታታለን ብለዋል። ብሊንከን አክለው ዩናይትድ ስቴትስ ሁሉም ወገኖች ትግራይን ጨምሮ አስቸኳይ እርዳታ ለሚያስፈልገው ሁሉም የኢትዮጵያ ማህበረሰብ ደህንነቱ በተጠበቀና ቀጣይነት ባለው መንገድ ድጋፍ እንዲደረግ የሚያስችለውን እርምጃ በፍጥነት እንዲወስዱ በድጋሚ ጥሪ ታቀርባለች ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ በበኩላቸው የተኩስ ማቆሙ በግጭት ውስጥ ባሉት ወገኖች ሁሉ እንዲከበርና ሰብአዊ እርዳታ ለሁሉም እንዲዳረስ ማንኛውም ግጭት በአስቸኳይ ለማቆም እንደሚረዳ ተስፋቸውን ገልጸዋል። በሰሜን ኢትዮጵያ ሲካሄድ የቆየውን ግጭት በሰላማዊ መንገዶች ለመፍታት ቁርጥ አቋም እንዳለው ያመለከተው የዛሬው የትግራይ ክልል መግለጫ የትግራይ ህዝብና መንግስት ለሰላም እድል ለመስጠት የተቻላቸውን ሁሉ እንደሚያደርጉ አመልክቷል። በተመሳሳይ የኢትዮጵያ መንግስት በትናንት መግለጫው በከፍተኛ ችግር ውስጥ የሚገኙ ያላቸውን ዜጎች ችግር በአፋጣኝ የመፍታት ኃላፊነቱን ከምንም ነገር በላይ ቅድሚያ የሚሰጠው መሆኑን ጠቅሶ ዓለም አቀፍ ለጋሾች እያቀረቡት ያለውን ድጋፍና እርዳታ በከፍተኛ መጠን እንዲጨምሩም ጥሪ አቅርበዋል። ተኩስ ለማቆም የተደረገው ውሳኔ የሰብአዊ ረድኤት ድርጅቶች በሰሜን ኢትዮጵያ ለወራት ውሱን ወይም ምንም የእርዳታ ተደራሽነት ላልነበራቸው በሚሊዮኖች የተቆጠሩ ተረጂዎች ምግብ፣ ውሃና መድኃኒት ለማቅረብ እድል ይሰጣቸዋል ተብሎ ይጠበቃል። አንዳንዶቹ የረድኤት ድርጅቶች የኢትዮጵያ መንግስት ግጭት ለማቆም ስላደረገው ውሳኔ ያወጣውን መግለጫ በትግራይ ክልል እርዳታ ለማቅረብ ምን ያህል ፈቃድ እንደሚያስገኛቸው እያጠኑት መሆናቸው ተገልጿል። የኦክስፋም ኢንተርናሽናል ዳይሬክተር ገዛሃኝ ከበደ ገብረሃና ለአሜሪካ ድምጽ በሰጡት መግለጫ ተዋጊዎቹ ወገኖች በሙሉ ግጭት የማቆም ውሳኔውን በማክበር የእርዳታ ድርጅቶች እርዳታ ለሚያስፈልጋቸው ሳይገደቡ እንዲያቀርቡ እንዲፈቅዱ ጥሪ አድርገዋል። የአፍሪካ ቀንድ የስትራቴጂያዊ ጥናቶች ተቋም ኃላፊው ሐሰን ሐነንጂ ግን የኢትዮጵያ መንግስትም ይሁን የትግራይ ህዝብ ነጻ አውጪ ግንባር ህወሓት የረዴት ድርጅቶቹ በነጻነት እንደፈለጉ እንዲንቀሳቀሱ ይፈቅዳሉ ብለው እንደማያምኑ ነው የሚናገሩት። ሁለቱም ወገኖች የሰብአዊ መብት ጥሰቶች ይጋለጡብናል ብለው ሊፈሩ ይችላሉ ብለዋል።
የረዴት ድርጅቶች በጦርነት ወቅት የተፈጸሙ ወንጀሎች ማስረጃዎች ቢገኙስ ብለው ሊሰጉ ይችላሉ። ስለዚህ የፈለጉት ቦታና የፈለጉት የእርዳታ ፈላጊ ጋር እንዲሄዱ የሚፈቅዱላቸው አይመስለኝም። ነገር ግን የሆነውን የሚያክል ተደራሽነት መፈቀዱ ጥሩ ይሆናል።
የኢትዮጵያ መንግስት በህወሓት ላይ ህግ የማስከበር እርምጃ ያለውን ዘመቻ ከከፈተበት ጊዜ ወዲህ ለ16 ወራት በዘለቀው ግጭት በአስር ሺዎች የተቆጠሩ ሰዎች ሕይወታቸውን አጥተዋል፣ ብዙ ሚሊዮኖችም ተፈናቅለዋል። ግጭቱ ወደ ሌሎች የሀገሪቱ ክልሎች መስፋፋቱና በአንድ ወቅትም አማጺዎቹ ኃይሎች በጠቅላይ ሚኒስትር አብይ አህመድ የሚመራውን መንግስት አዲስ አበባን ይዘን እንጥላለን የሚል ዛቻም አሰምተው ነበር። የማህበራዊ ፍትህ ተሟጋቹ ኦባንግ ሜቶ ግጭቱ እንዲቆም የተደረገው ውሳኔ እንዳስደሰታቸው ገልጸዋል።
በትግራይ ብቻ ሳይሆን በመላ ኢትዮጵያ፣ በአማራ ክልል፣ በአፋር ክልል ብዙ ሰው እየተሰቃየ ነው። ሁሉም እርዳታ ያስፈልጋቸዋል። ስለዚህ የግጭቱ መቆም ውሳኔ ትግራይን ክልል ብቻ ሳይሆን መላ ሀገሪቱን የሚመለከት ይመስለኛል። ህዝቡ እርዳታ የሚያገኝበትን መንገድ ይከፍታል ብዬ ተስፋ አድርጋለሁ።
የአፍሪካ ቀንድ ስትራቴጂያዊ ጥናቶች ተቋሙ ሐሰን ሐነንጂ በኢትዮጵያ መንግስትና በአማጺ ቡድኖቹ ላይ የተደረገው ግፊት ውጤት አምጥቷል ብለዋል።
በከፊል ዓለም አቀፉ ማህበረሰብ በተለይም ምዕራባውያኑ ለትግራይ ክልል የሰብአዊ ረድኤት ተደራሽነት እንዲፈቀድ የሚያደርጉት ውትወታ እየጨመረ በመምጣቱ የተሰጠ ምላሽ ነው። በከፊልም ደግሞ የጠቅላይ ሚኒስትር አብይ አህመድ መንግስት የትግራይን ኃይሎች እንደሚቆጣጠር ያለው እምነት እየተጠናከረ በመምጣቱ ነው። ከሁሉም በፊት እንደነበረው አሁንም የህልውና ስጋት አድርገው አያቸውም።
በኢትዮጵያ በግጭቶች ምክንያት ከቤታቸውና ከእርሻ መሬቶቻቸው ተፈናቅለው ለአስቸኳይ እርዳታ ፈላጊነት እየተዳረጉ 9.4 ሚሊዮን ሰዎች ያሉ መሆኑን የረድኤት ድርጅቶች ይናገራሉ።
እየተከታተላችሁ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአርብ መጋቢት 16 2014 ዓ.ም ምሽት መሰናዳችንን ነው። ከኛ ጋር ስለሆናችሁ እናመሰግናለን። የዕለቱ አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። በግጭት ምክንያት ከኦሮሚያ ክልል የተለያዩ አካባቢዎች ከ700,000 በላይ ሰዎች መፈናቀላቸው ተገለጸ። በኦሮሚያ ክልል የተለያዩ አካባቢዎች ከተከሰተው የጸጥታ ችግር ጋር በተያያዘ ከ700,000 በላይ የሚሆኑ ሰዎች ከቤት ንብረታቸው ተፈናቅለው መፈናቀላቸውን የክልሉ የአደጋ ስጋት አመራር ኮሚሽን አስታውቋል። የኦሮሚያ ክልል የአደጋ ስጋት ስራ አመራር ምክትል ኮሚሽነር አቶ ገረሙ ሙሊቃ ከነዚህ ውስጥ 500,000 የሚሆኑት የምግብ እርዳታ እንደሚያስፈልጋቸው ጨምረው ተናግረዋል። ኮሚሽኑም ድጋፎችን እያቀረበ መሆኑን የገለጹት አቶ ገረሙ ሁለቱ የጉጂ ዞኖችና የምዕራብ ኦሮሚያ ዞኖች በከፍተኛ ሁኔታ ሰዎች የተፈናቀሉባቸው መሆናቸውንም ገልጸዋል። የክልሉ ጸጥታ ጉዳይ በኦሮሚያ ክልል ምክር ቤት ስብሰባ ላይ አብይ ጉዳይ የነበረ ሲሆን የክልሉ የጸጥታና ደህንነት ቢሮ ኃላፊ አቶ ሻፊ ሁሴን በክልሉ መንግስት የክልሉን ጸጥታ ወደ ቦታው ለመመለስ እየሰራ መሆኑን ለአባላቱ ተናግረዋል። ገልሞ ዳዊት ተጨማሪ አለው።
አቶ ከቴሎ ጃርሶ የምዕራብ ጉጂ ዱዳዳ ወረዳ ቡርቃ አብቹ ቀበሌ ማህበር ነዋሪ ነበሩ። አሁን ግን አካባቢያቸውን የኢትዮጵያ መንግስት በአሸባሪነት የተፈረጀው ሸኔና ራሳቸውን የኦሮሞ ነጻነት ሰራዊት ብሎ የሚጠሯቸው ታጣቂዎች መንደራቸውን ስለተቆጣጠሩት ከቀያቸው ተፈናቅለው ቡሌ ሆራ ከተማ እንደሚገኙ ተናግረዋል።
አጋ ቀራ ቡቃነ ጂያጃገን አማ ማቲ ቀና ኑቲ ሲ ውመታን ኑከነቴ አንቡልቻ ገንዳቲ ደሞሳ ቢራን ቀኑ ማቲ ቴና ሁነቴና አንቡልፈና
አሁን ከቤታችን ከወጣን 6 ወር ሆኖናል። ቤተሰብ አለኝ። በህዝብ ተመረጥኩ የቀበሌ አስተዳዳሪ ነበርኩኝ። በጸጥታ ችግር የተነሳ ቤተሰባችን ማግኘት አንችልም። አሁን በጉልበት ስራ ነው የምተዳደረው። ሚስተን ከተማ ውስጥ ጉልት ሽጣነው ለመኖር ጥረት ያደረገን ያለ ነው።
ምንም አይነት ድጋፍ እየተደረገላቸው እንዳለው ነው የገለጹት አቶ ከተሎ። ከባለቤታቸው በተጨማሪ ክብቶቻቸውን ሽጠው ለመሰንበት እየመከሩ መሆኑን ተናግረዋል። ምዕራብ ጉጂ ዞን በድርቅ ተመቱት የኦሮሚያ ዞኖች አንዱ ሲሆን ዞኑ ካሉት 9 ወረዳዎች በአምስቱ የተከሰተው የጸጥታ ችግር ብዙዎችን ለችግር መዳረጉን የምዕራብ ጉጂ ዞን አስተዳደር ባልደረባ አቶ እንደሰ ደንሳ ለአሜሪካ ድምጽ ገልጸዋል።
አና ለመፈከኛ ረኮነ ገኛ ቀባ ጀኔ የሮ አማካነ ሰደርካቶ ኮፋራ ጅሩ
ከፍተኛ ችግር አለበት ብለን የለየነው አንድ ወረዳ የሱሮ ባርጉዳ ወረዳ ነው። ሌሎች እንደነ ገላና ወረዳ፣ ቀርጫ፣ ድጉዳዳዋና ቡሎሆራ ናቸው። በእውነቱ ከሆነ እነኚህ ወረዳዎች በቀበሌ ደረጃ አደረጃጀታቸው ሙሉ በሙሉ ስራ ላይ አይደለም። በጸጥታ ችግር በዞኑ ከ200,000 በላይ ህዝብ ተፈናቅሏል። በድርቁ ምክንያት ደግሞ ከ400,000 በላይ ተፈናቅለው ድጋፍ የሚሹ ናቸው። እነኚህ ተፈናቃዮች በየወረዳው ከተሞች ነው ሰፍረው ያሉት።
አቶ እንደሳ የተጠየቀው እርዳታና ለተረጂዎች እየቀረበ ያለው ድጋፍ እንደማይመጣጠን ገልጸዋል። በጎረቤት ምስራቅ ጉጂ ዞንም ተመሳሳይ ክስተት እንዳለ የዞኑ የአደጋ ስጋት አመራር ጽህፈት ቤት ኃላፊ አቶ ሊበን ደበሶ ይናገራሉ።
በጸጥታ በኩል በአምስት ወረዳዎች ውስጥ ነው ችግር እየተስተዋለና ሰዎች በመፈናቀል ላይ የሚገኙት። እነሱም ጉሚ ኤልዴሎ፣ ሊበን፣ ሰባቦሩ፣ ጎሮዶላና ዋደራ ናቸው። ከነዚህ ወረዳዎች ወደ 253,000 ሰዎች ተፈናቅለው እርዳታ የሚያስፈልጋቸው ናቸው። በአሁን ወቅትም ወደ የወረዳ ከተሞች መጥተው ተጠለው ነው ያሉት።
አቶ ሊበን ዞኑ በድርቅ ከተመቱ ዞኖች አንዱ እንደመሆኑ የጸጥታ ችግር ተደርቦ የምግብ እጥረት ችግር መባባሱን ገልጸው የምግብ እርዳታ ከሚያስፈልጋቸው ከግማሽ ሚሊዮን ሰዎች አሁን ድጋፍ እያገኙ ያሉት ከ200,000 በታች ብቻ መሆናቸውን ገልጸው ተጨማሪ ድጋፍ እንደሚያስፈልግ አብራርተዋል። የኦሮሚያ ክልል የአደጋ ስጋት ስራ አመራር ኮሚሽንም በጸጥታ ችግር የሚፈናቀሉ ሰዎች ቁጥር ከ700,000 በላይ መድረሱን ገልጸዋል። አቶ ገረሙ ወሊቃ የኦሮሚያ የአደጋ ስጋት ስራ አመራር ምክትል ኮሚሽነር ናቸው።
አማ ሀል ነገኛ ረክሳራ መጎድናለ ወለጋ አርቶን ሸዋሊ ታለ ደበላቴ ረኮ ነገኛትን ነሞን ባየን ቡቃኒ ጅሩ
የጸጥታ ችግሩ በጣም አሳሳቢ ነው። አራቱን የወለጋ ዞኖችና የምዕራብ ሸዋን ጨምሮ ብዙ ሰዎች ከቤት ንብረታቸው ተፈናቅለዋል። በተጨማሪም በመስራቅና በምዕራብ ጉጂም የተፈናቀሉ አሉ። የጉጂን ለየት የሚያደርገው አካባቢው በድርቅ የተጎዳ መሆኑ ነው። በጸጥታ ምክንያት የተፈናቀሉ 200,000 በላይ ሰዎች ለይተን አሁን ድጋፍ ለማቅረብ እየሰራን ነው። የጸጥታው ችግር እንደ ድርቁ ቋሚ አይደለም። ሰዎች በየአካባቢያቸው ጸጥታው ሲሻሻል ወደ ቤታቸው ይመለሳሉ። አሊያም በዘመድ አዝማድ ቤት ነው የሚጠለሉት። ነገር ግን በዚህ በጸጥታ ችግር ከቤት ንብረታቸው የተፈናቀሉት ከ700,000 በላይ ደርሰዋል። ከነዚህም ከ500,000 በላይ ለሚሆኑት ድጋፍ በማቅረብ ላይ ነን።
አቶ ገረመው የምግብ እርዳታ ፈላጊዎች ችግርና እየቀረበ ያለው እርዳታ አልተመጣጠነም በሚል ለቀረበው ቅሬታ በምግብ እጥረት ህይወቱ ያለፈ እንደሌለ ገልጸው መንግስት ተረጂዎች በህይወት እንዲቆዩ የተቻለውን እያደረገ እንደሚገኝ ተናግረዋል። በዚህ በተገባደዱ ሳምንት መጀመሪያ አካባቢ መደበኛ ስብሰባውን ያካሄዱ ጨፌ ኦሮሚያ ካነሳቸው አብይ ርዕሶች አንዱ በርካቶችን ከቤት አፈናቅለዋል ስለተባለው የክልሉ የጸጥታ ችግር ነው። ከጉጂ የተወከሉት የኦሮሚያ ክልል ምክር ቤት አባላት ስለ ጸጥታ ችግሩ አምርረው የተናገሩ ሲሆን በብዙ የጉጂ ዞኖች ወረዳዎች በቀበሌ ደረጃ የመንግስት መዋቅር የለም፣ ንብረቶች እየተዘረፉ ናቸው፣ እናም ሰላማዊ ያሏቸው ሰዎች በታጣቂዎች እየታገቱ ናቸው ብለዋል። የኦሮሚያ ክልል የጸጥታና ደህንነት ቢሮ ኃላፊ አቶ ሻፊ ሁሴንም ምላሽ ሰጥተውበታል።
ለጥቃት ተርቤ ሰዲ አስቲ ቡራራ ረኮንኩኒ ከሙዳ ቀበነ
ቢያንስ ከሶስት ሳምንት ወዲህ ይህ ችግር መፈታት አለበት ብለን ካሉን ዞኖችና የአስተዳደር መዋቅሮች ብቁ የሆኑ ሰዎችን መልምለን ወደ 6 ዞኖች ማለትም ምዕራብና ሰሜን ሸዋ፣ ሆሮ ጉድሩ ወለጋና የምስራቅ ወለጋ እንዲሁም ወደ 2 የጉጂ ዞኖች ተሰማርተዋል። በስካውንም ይህ በቅርብ የተሰማራው ኃይል ከማህበረሰቡ ጋር ምክክር ከጀመረ በኋላ ሁኔታዎች እየተሻሻሉ ናቸው።
አቶ ሻፊ በአጎራባች ክልሎች ጋር ስላለው ግጭትም የክልሉ የጸጥታ መዋቅር ከአጎራባች ክልሎች አቻዎቹ ጋር ምክክር ማድረጉንና የግጭት መፍቻ ዘዴዎች መበጀታቸውንም ለጨፌ አባላት በሰጡት ምላሽ ጠቅሰዋል። ለአሜሪካ ድምጽ ገልሙ ዳዊት ከአዲስ አበባ።
የህዝብ እንባ ጠባቂ ተቋም የተማሪዎቹን የፈተና እርማት ቅሬታ ወደ ፓርላማ ሊወስደው እንደሚችል ገለጸ። የኢትዮጵያ የሀገር አቀፍ ፈተናዎች ምዘና ኤጀንሲ ለተማሪዎች ቅሬታ አሳማኝ ምላሽ የማይሰጥ ከሆነ ጉዳዩን ለሕዝብ ተወካዮች ምክር ቤት እንደሚያቀርብ የኢትዮጵያ የሕዝብ እንባ ጠባቂ ተቋም አስታወቀ። የአማራ ክልል የ12ኛ ክልል ብሔራዊ መልቀቂያ ፈተና የወሰዱ የ2013 ዓ.ም ብዙ ተፈታኞች እርማትና ከውጤት መቁረጫ ነጥቡ ጋር በተያያዘ እያቀረቡት ላለው ቅሬታ ኤጀንሲው ቅሬታዎችን እያስተናገደበት ያለው መንገድ ኢዲሞክራሲያዊ መሆኑን እንባ ጠባቂ ገልጿል። አስቴር ምስጋናው ዝርዝር ዘገባ አላት።
ሰሞኑን ይፋ የተደረገውና ከፍተኛ ቅሬታን የቀሰቀሰው የ12ኛ ክፍል ብሔራዊ መልቀቂያ ፈተና የተማሪዎች ውጤት ላይ የቀረቡ ቅሬታዎችን የኢትዮጵያ ሀገር አቀፍ ፈተናዎችና ምዘና ኤጀንሲ በአግባቡ የማይመረምረው ከሆነ ጉዳዩን ወደ ሕዝብ ተወካዮች ምክር ቤት ለመውሰድ እንደሚገደድ ዋና እንባ ጠባቂው ዶክተር እንዳለ ኃይሌ ለአሜሪካ ድምጽ ተናግረዋል።
ዜጎች የኛ የሰጠውንም የመፍትሄ ሀሳብ እነሱም በአካልም በኦንላይንም እያቀረቡ ያለውን አቤቱታ ተገቢ ምላሽ ካላገኙም በቀጣይ ወደ ፍርድ ቤት መሄድ ይችላል። ቅሬታ አቅራቢዎችም በፍርድ ቤት መብታቸውን ሊያስከብሩ ይችላሉ። እኛም በቀጣይ ሁለት ኦፕሽን ያለን፣ አንድ ልክ እንደ ትላንቱ አይነት ፕሬስ ሪሊዝ ማውጣት፣ ሁለት ደግሞ በልዩ ሪፖርት ለህዝብ ተወካዮች ምክር ቤት ማቅረብ ነው እና ጉዳዩን ምክር ቤቱ አይቶ እሱም እልባት መስጠት እንዲችል ወይም እሱ ጣልቃ ሊገባ የሚችልበት ሁኔታ እንዲፈጠር በሪፖርት ለህዝብ ተወካዮች ምክር ቤት እናቀርባለን። እስካልተስተካከለ ጊዜ ድረስ እና አቤት ባዮቹ የተሰጣቸው ምላሽ አጥጋቢ ነው ብለው አቤቱታቸው እስካልተወ ጊዜ ድረስ እኛ እነሱን ሆነን ነው የምንጮሆ። ስለዚህ የእነሱን መብት በማስከበር መሄድ እስከሚገባ ንርቀት ድረስ እንሄዳለን። ይሄ የግለሰብ ጉዳይ አይደለም፣ የአንድ ተቋም ጉዳይ አይደለም፣ የሀገር ጉዳይ ነው።
የፈተናዎች ኤጀንሲ ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ከዚህ ቀደም ከአሜሪካ ድምጽ ጋር በነበራቸው ቆይታ የተማሪዎች የፈተና እርማት ችግር የተፈጠረው በቴክኒክ ምክንያት በሁለተኛ ዙር ፈተና በተቀመጡ ተማሪዎች ላይ ሲሆን ቅሬታ ላቀረቡ ተማሪዎችም ምላሽ ተሰጥቷል ብለዋል። ሆኖም ከተማሪዎች፣ ከወላጆች፣ ከመምህራን፣ ከአማራ ክልል ትምህርት ቢሮና መንግስታዊ ካልሆኑ ተቋማት የሚቀርበው ቅሬታ በርትቶ ቀጥሏል። ሰሞኑንም በአማራ ክልል አንዳንድ ከተሞች በተደረጉ ሰልፎች ላይ ጉዳዩ አንገብጋቢ መሆኑና ኤጀንሲው በሚገባ ሊያጤነው እንደሚገባ ጥያቄ ቀርቧል። በደብረ ማርቆስ ከተማ በዩኒቨርሲቲ መምህራን ትናንት በተካሄደው የተቃውሞ ሰልፍ ላይ መምህራን ድርጊቱን አውግዘውታል። የደብረ ማርቆስ ዩኒቨርሲቲ መምህራን ማህበር ምክትል ፕሬዚዳንት መምህር ሄለን አላምረው የሰልፉን ዓላማ ምን እንደነበረ ይናገራሉ።
የ12ኛ ክፍሎች የፈተና ውጤት አገላለጽ ከፖለቲካ ወገንተኝነት የጸዳ እንዲሆን፣ ቅሬታ አቀራረብ መንገዱ በራሱ ችግር አለበት ብለን እናምናለን እኛ። ምክንያቱም የኦንላይን ለስንቱ የኢትዮጵያ ተማሪዎች ምቹ ነው? ተማሪዎች ናቸው፣ ምንም የገቢ ምንጭ የላቸውም። አዲስ አበባ ሄደው ተከታትለው ቅሬታቸውን ለማሰማት አስቸጋሪ ነው የሚሆነው። ስለዚህ መደረግ ያለበት የፈተናዎች ኤጀንሲ በአጭር ጊዜ ውስጥ ችግሩን ፈትሾ መርምሮ ለሁሉም ተማሪ አስተካክሎ ማቅረብ እንዳለበት ነው እኛ የምናምነው። እንደውም የወጣንበት ከመፈክራችን መካከል አንዱ የ12ኛ ክፍል ፈተና ያለው ችግር ሙሉ በሙሉ እንዲሰረዝ ነው። ምክንያቱም ከአፈታተኑ ጀምሮ ችግር ስላለበት ውጤት አገላለጹ ላይም እንደተመለከትነው በተለያዩ መረጃዎች ችግር ስላለበት ውጤቱ ሙሉ ለሙሉ ይሰረዝ ብለን የተነሳንበት ሁኔታ ነው ያለው።
ተማሪ ቤተልሔም ደነቀው የተሰጣትን ውጤት እንደማትቀበለው ገልጻ የፈተናዎች ኤጀንሲ ቅሬታቸውን ለመቀበል የዘረጋው መስመር እንደማይሰራም ትናገራለች።
ግን እኛ በዛ ልክ ነው የእውነት ታይቶልናል ብለን አላመንም። ለምን ከሴክሽን አንደኛ የሚወጡ ሁለተኛ የሚወጡ ተማሪዎች ቢያንስ እንኳን ሲታይላቸው የተወሰነው ማርክ ተጨምሮ ይመጣላቸዋል ብለን እንገምት ነበረ። የእውነት አይተውት እዛ ላይ የተወከለ ሰው በስነስርዓት ቼክ አድርጎት ምናምን አይመስልሽም። የሆነ የተሞላ ሲስተም ያንን ቅሬታ ስታቀርብለት ተመሳሳይ ነገር የሆነ የለም ሴንድ እያለ የሚመልስልሽ ነው እንጂ የሚመስልሽ ሰው ካየውማ ያልፋል። ትንሽ 10 ማርክም ቢሆን ተጨምሮ ይመጣለታል ያልነው ተማሪ ሁሉ ይታይለት ነበር፣ የተለየ ውጤት መልስ ያገኝ ነበር፣ እሱ ይለይ ነበር። እንዴት አንቺ በሺ የሚቆጠር ተማሪ ቅሬታ አቅርቦ በሺ የሚቆጠር አንድ አይነት መልስ እንዴት ሊሰጥሽ ይችላል አንቺ ስታስቢ? ስለዚህ የእውነት እየታየ ነው አንልም፣ ሲስተሙ ነው የሚመልስልን ብለን የተረዳ ነው።
የኢትዮጵያ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ወደ ተቋማቸው ቅሬታ ይዘው የሚመጡ ተማሪዎችንና ወላጆችን መሰረት ያደረገ ጥናት በማካሄድ ችግሩን ለመመርመር መሞከሩን ይናገራሉ።
በስልክ አለ፣ አጭር የስልክ መልእክት አለ። እንደገና በ7502 የጥርፍ ማዕከል ልዩ ልዩ አቤታዎች ቀርበውልናል እና የሚቀርቡልን ከ12ኛ ክፍል መልቀቂያ ፈተና ጋር ተያይዞ በሶስት ዋና ዋና ጭብጦች፣ አንደኛ በአካልም ይሁን በኦንላይን የምናቀርበውን አቤቱታ በአግባቡ እየተስተናገድን አይደለም የሚል፣ ሁለተኛ የፈተና እርማቱ ላይ አጠቃላይ ቅሬታ ስላለን ድጋሚ ሊታይ የሚችልበት ሁኔታ ቢመቻችልን የሚል እና በሶስተኛ ደረጃ ጦርነት የተካሄደባቸው አካባቢዎች አሉ እና ከሌሎች አንጻራዊ በሆነ መንገድ ሰላማዊ ከሆኑ ቦታዎች ጋር በኩል መታየት የለበትም የሚል አቤታዎች ናቸው እና በዚህ ዙሪያ ላይ የብሔራዊ ፈተናዎች ኤጀንሲን ለማነጋገር ሞክረናል እና ከዚህ ጋር ተያይዞ የመጀመሪያው ጉዳይ ላይ አንደኛ ማንኛውም ዜጋ በአንድ ተቋም በሚሰጠው አገልግሎት ላይ ቅሬታ ወይም አቤቱታ ካለው የቱንም ያህል ጊዜ ወስዶ ማስተናገድ እና መግባባት አለብን። ሁለተኛ የሚሰጠው መፍትሄ ሀሳብ ሊሆን ይችላል። ለቀረበለት አቤቱታ የሚሰጠው ምላሽ ግልጽና ምክንያታዊ አቤቱታውን ሊያሳምን የሚችል መሆን አለበት የሚል የመፍትሄ ሀሳብ ነው ያለ። ሆኖም ግን ከዚህ ጋር ተያይዞ በኦንላይን የሚሰጠው ተመሳሳይ ምላሽ ነው ለሁሉም እና የሚላከው የሚደርሳቸው መልእክት ቅሬታው ታይቷል የሚስተካከል ወይም የሚለወጥ የለም ይላል እና ይሄ ለሁሉም አይነት ኬዞች ተመሳሳይ ምላሽ መስጠቱ በተገቢው መንገድ የተማሪዎችን አቤቱታ ኤጀንሲው እያየ ነው ወይ የሚለው ነገር ትንሽ እንትን ውስጥ ያስገባናል፣ ጥርጣሬ ውስጥ።
የሕዝብ እንባ ጠባቂ ተቋም ባወጣው መግለጫ ላይ ከፈተናዎች ኤጀንሲም ሆነ ከትምህርት ሚኒስቴር ከፍተኛ አመራሮች ተጨማሪ መረጃ ለማግኘት ያደረግኩት ጥረት አልተሳካም። ሆኖም ግን የፈተናዎች ኤጀንሲ ለሀገር ውስጥ መገናኛ ብዙኃን በሰጠው መግለጫ በእንባ ጠባቂ ተቋም የቀረበውን ቅሬታ እንደማይቀበለው አስታውቋል። ዋና እንባ ጠባቂው ዶክተር እንዳለ ኃይሌ የፈተናዎች ኤጀንሲ የተማሪዎችን ቅሬታ መርምሮ መፍትሄ ከመስጠት ይልቅ በዜጎቹ ጥያቄ ላይ ቸልተኝነት እንደሚታይ በት ተናግረዋል። አያይዘውም ኤጀንሲው የሚሰጠው መልስ ኢዲሞክራሲያዊ በመሆኑ እንባ ጠባቂ ተቋሙ ጉዳዩን ወደ ህዝብ ተወካዮች ምክር ቤት ለመውሰድ እንደሚገደድ ዶክተር እንዳለ ተናግረዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በዲፕሎማሲው ጎራ ብቻ ሳይሆን በታሪካዊነቱ ጭምር የተለየ ትርጉም የሚሰጠውን እርምጃ ፕሬዚዳንት ጆ ባይደን ከኔቶ ከአውሮፓ መንግስታትና G7 በመባል ከሚታወቁት ባለጸጋ ሀገር መሪዎች ጋር በመሆን ሩሲያ በዩክሬን እያደረገችው ያለውን ወረራ ለማስቆም የታለሙ ተጨማሪ ወታደራዊ፣ ኢኮኖሚያዊና ሰብአዊ እርምጃዎችን ይፋ ያደርጋሉ ተብሎ ይጠበቃል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ አኒታ ፓውል ከብራሰልስ ያደረሰችንን ዘገባ ዝርዝር አሉላ ከበደ እንደሚከተለው ያቀርብልናል።
ሩሲያ በዩክሬን ላይ የፈጸመችው ወረራ አንድ ወር ባስቆጠረበትና ከሁለተኛው ዓለም ጦርነት ወዲህ ለዓለም ደህንነት በደቀነው ስጋት ግዙፉ መሆኑ በተነገረለት በሺዎች የሚቆጠሩ ሲቪሎች ሲገደሉ፣ በሚሊዮን የሚቆጠሩ ሌሎች ደግሞ በጦር የተከበበች አገራቸውን ጥለው እየፈለሱ ባሉበት ጉዳይ ፕሬዚዳንት ጆ ባይደን ትላንት አሙስ ከኔቶ ከጂ7 እና ከአውሮፓ ህብረት መሪዎች ጋር ተገናኝተው ተወያይተዋል። በሩሲያው ፕሬዚዳንት ቭላዲሚር ፑቲን የሚታዘዙ ኃይሎች በዩክሬን ላይ እያደረሱ ያሉትን ጥቃት ለመከላከል 30ውም የኔቶ አባል አገሮች በቆራጥነትና በአንድነት መቆማቸውን ይቀጥላሉ ብለዋል።
The single most important thing is for us to stay unified and the world continue to focus on
ለኛ አሁን ብቻኛውና እጅግ አስፈላጊው ነገር አንድነታችንን ጠብቆ መቆየታችን ነው። እናም ማለም ይሄ ሰው ምን አይነት ጨካኝ እንደሆነና የንጹሃን ህይወት ስለሚጠፋበት ብሎም ምን እየተደረገ መሆኑን በትኩረት መከታተሉን ቀጥሏል። ያስፈላጊ ጉዳይ ነው። ነገር ግን አንተ ፑቲን ከሆንክና አውሮፓ ባንድም ወይም በሁለት ወር አለያም በስድስት ሳምንት ውስጥ ትፈራርሳለች ብለህ ካሰብክ ለምን አይሆንም? ማንኛውንም ሌላ ነገር ለሌላ ተጨማሪ ወር ማስተናገድ ይችላሉ ብለህ ልታስብ ትችላለህ። ዋናው ነገር ስብሰባውንም የጠራሁበት ትልቁ ጉዳይ ግን ሙሉ በሙሉ ፍጹም በአንድነት መቆማችንን ማሳየት አለብን የሚለው ነው።
ባይደን አያይዘውም ሩሲያ የኬሚካል ጦር መሳሪያ ብትጠቀም አሉ። ፑቲን የኬሚካል ጦር መሳሪያ ከተጠቀሙ
We would respond if he uses it. The nature of the response would depend on the nature of the use.
ምላሹን እንሰጣለን። የሚጠቀምበት ከሆነ ምላሹን እንሰጣለን። ምላሽ የምንሰጥበት መንገድ ደግሞ እንዳጠቃቀሙ አይነት ይወሰናል።
$1.3 billion ተጨማሪ እርዳታ ለዩክሬን እንደሚሰጡ ያስታወቁት ባይደን አገራቸው 100,000 ዩክሬናውያን ስደተኞችን ለመቀበል በሯን እንደምትከፍትና በሩሲያ መሪዎች ለክሬምሊን ቅርብ ናቸው በሚባሉ ጉምቶች ቁጥራቸው ከ40 በላይ የሚደርሱ የሩሲያ ወታደራዊ ኩባንያዎችና እንዲሁም 3 የሩሲያ ህግ አውጪዎች ላይ ቅጣት እንደሚበየንም ተናግረዋል። ካሉበት ሆነው በኢንተርኔት አማካኝነት ኔቶ ያካሄደውን ስብሰባ የተቀላቀሉት የዩክሬኑ ፕሬዝዳንት በበኩላቸው ጠንከር ያለ አቋም አንጸባርቀዋል። ቀደም ሲል ያቀረቧቸውን ከበረራ ነጻ የሆነ የአየር ክልል ይደንገግ የሚለውን ጥያቄያቸውንም ሆነ የኔቶ አባልነት ጥያቄ ግን ያለመድገማቸውን የዩናይትድ ስቴትስ ባለስልጣናት ፈጥነው ማጤናቸው ተዘግቧል። ይልቁንም ዘለንስኪ ትላንት በተወሰኑ ጉዳዮች ላይ ያተኮረ ጥያቄ ነበር ያቀረቡት።
ሀያ ሺህ
ታንኮች አሏቸው። ዩክሬን የጠየቀችው ካሏችሁ ታንኮች ሁሉ 100% እንድትሰጧት ነው። ስጡን ወይንም ሽጡልን የሚል ነው ጥያቄያችን። ሆኖም እስካሁን ግልጽ መልስ አላገኘንም። በጦርነት ወቅት የከፋ የሚሆነው ለምታቀርበው የእርዳታ ጥሪ ግልጽ የሆነ መልስ አለማግኘት ነው።
የኔቶ ዋና ጸሐፊ የንስ ስቶልተንበርግ በበኩላቸው ሩሲያ በዩክሬን ላይ የኬሚካልና የኒውክሌር ጦር መሳሪያዎችን ልትጠቀም ትችላለች የሚለው ስጋት እያየለ በመጣበት ወታደራዊ ህብረት የኬሚካልና የኒውክሌር ጦር መሳሪያዎችን የመከላከል ስራውን እያጠናከረ መሆኑን ተናግረዋል። የጥምረቱ መሪ አክለውም የምስራቅ አውሮፓ መሪዎች በአስቸኳይ እንዲሟሉ ይፈልጋሉ ያሏቸው 4 አዳዲስ የውጊያ ቡድኖች በቡልጋሪያ፣ በሮማንያ፣ በሃንጋሪ እና በስሎቬኪያ መቋቋማቸውን አስታውቀዋል።
ጥረታችንን በእጥፍ ማሳደግ እንዳለብን ይሰማኛል። ፑቲን በዚህ ጦርነት አሸናፊ ሊሆኑ አይችሉም። ይህ ለእኛም ሆነ ለኔቶ ደህንነት በጣም አስፈላጊ ጉዳይ ነው። ሌላው ሁለተኛው ልንወያይበት የሚገባው ጉዳይ የመከራከያ በጀታችንን እንዴት ማሳደግ እንዳለብንና እንዴትም በብልሃት ማድረግ እንደሚቻል የምንመክርበት ነው። ስለሆነም በስተምስራቅ ያለውን ጎራ በተለይም ደግሞ የባልቲክ ሀገራቶችን ማጠናከር አለብን። ምክንያቱም ሀገራቱ በተናጠል ብቻቸውን ራሳቸውን እንዲከላከሉና ከዚያ በኋላ ነጻ እናወጣቸዋለን ብለን ልናቅድ አንችልም።
ዛሬ ወደ ፖላንድ ያቀኑት ባይደን ከፖላንዱ ፕሬዝዳንት ጋር ተገናኝተው ይወያያሉ። የሰዎችን ማንነትና ስፍራ ለመናገር ፈቃደኛ ባይሆኑም ከሌሎች በርካታ ሰዎች ጋርም ተገናኝተው እንደሚነጋገሩ አመልክተዋል። ይበንዲ እንዳለ ከብራስልስ 1300 ማይሎች ርቀት ላይ የምትገኘውና በሺዎች የሚቆጠሩ ሲቪሎች የተገደሉባት እንደ መንግስታቱም ድርጅት ግምት ከ3.6 ሚሊዮን በላይ ዜጎቿ ቀያቸውን ጥለው ለመሰደድ የተገደዱባት ዩክሬን የተከፈተባት ጦርነት አንድ ወር አስቆጥሯል። ምንም ይሁን ምን ካሁን በኋላ ለነኛ ዩክሬናውያን ህይወት ተመልሶ እንደቀድሞ አይሆንም።
እያዳመጣችሁ የምትገኙት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአማርኛ መሰናዶ ነው። ዝግጅቶቻችን እስከ ምሽቱ 4 ሰዓት ድረስ ይቀጥላሉ። በሬዲዮ ሞገድ በአጭር ሞገድ በ19000 ሜትር ባንድ ከ15660 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ ላይ በ11610 እና በ12070 ኪሎ ሄርዝ ላይ እንድትከታተሉ እንጋብዛለን። የሬዲዮ በቴሌቪዥን መሰናዶቻችንን ደግሞ በቪኦ አምሃሪክ ፌስቡክ ገጽ ላይ እና አምሃሪክ ዶት ቬኑስ ድረ ገጽ ላይ ትከታተሉ ዘንድ እንጋብዛለን። ወደ ሁለተኛው ቅንብር እንሻገር።
ከእርማትና ከዩኒቨርሲቲ መግቢያ መቁረጫ ነጥብ ችግር ጋር ተያይዞ ሰሞነኛ የመነጋገሪያ ርዕስ የሆነው የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከሌላ ወገንም ሌላ ስሞታ እያስተናገደ ነው። ከአካል ጉዳተኞች ከደቡብ ወሎ መካነ ሰላም ወረዳ መጥቶ ደሴ ከተማ የሚኖረውና መስጊድ አካባቢ በሚመጡ ምዕመናን ድጋፍ ተምሮ እዚህ መድረሱን የሚናገረው አይነ ስውርን ሬሳ አህመድ ያልጠበቀውና ለልመና ወደ ጎዳና እንዲወጣ የሚያስገድደው ውጤት ማስመዝገቡን ተናገረ።
የሁለተኛው ቅንብር ዘገባችን በሰማችሁት ድምጽ ዙሪያ ላይ ያተኩራል። ዘገባው በዘንድሮ የ12ኛ ክፍል መልቀቂያ ብሔራዊ ፈተና አስተራረምን ይመለከታል። የዩኒቨርሲቲ መግቢያ ውጤት አካል ጉዳተኞች ተጎጂ መሆናቸውን የአማራ ክልል አካል ጉዳተኞች ማህበራት ፌዴሬሽን አስታውቋል። በተለይ አይነ ስውራንና መስማት የተሳናቸው ተፈታኞች ዝቅተኛ ውጤት ማምጣታቸውን በመናገራቸው ፌዴሬሽኑ በጦርነቱ ምክንያት በቂ ዝግጅት አለማድረጋቸውና
ፈተናውን ሲወስዱ በተረጋጋ ስነ ልቦና ውስጥ አለመገኘታቸውን እንደ ምክንያት ያቀርባል። የዩኒቨርሲቲ መግቢያ ውጤቱ ይህንን ግምት ውስጥ ሳያስገባ በተፈታኞች ሞራል ላይ አሉታዊ ተጽዕኖ ማሳደሩንም የፌዴሬሽኑ ፕሬዚዳንት ፍሬ ሰላም ዘገየ ገልጸዋል። መስፍን አራጌ በዚህ ዙሪያ ዘገባ ይኖረዋል።
ከርማትና ከዩኒቨርሲቲ መግቢያ መቁረጫ ነጥብ ችግር ጋር ተያይዞ ሰሞነኛ የመነጋገሪያ ርዕስ የሆነው የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከሌላ ወገንም ሌላ ስሞታ እያስተናገደ ነው። ከአካል ጉዳተኞች ከደቡብ ወሎ መካነ ሰላም ወረዳ መጥቶ ደሴ ከተማ የሚኖረውና መስጊድ አካባቢ በሚመጡ ምዕመናን ድጋፍ ተምሮ እዚህ መድረሱን የሚናገረው አይነ ስውርን ሬስ አህመድ ያልጠበቀውና ለልመና ወደ ጎዳና እንዲወጣ የሚያስገድደው ውጤት ማስመዝገቡን ተናግሯል።
የሚገልጽ ውጤት አልመጣልኝም። ለምን? ያው ካስተራሩ ችግር ስላለ የአይነ ስውራን ምን ተብሎ ነበር መምጣት ያለበት ወይም ውጤት የመለቀቅ ያለበት? ብላይንድ ተብሎ ነበረ። ፎርም አለቻት ብላይንድ እናነን ብላይንድ ምትል ብላይንድ ተብሎ መለቀቅ ሲገባው፣ ነገር ግን ኖርማል ተብሎ የተለቀቀው። ይሄ ማለት ደግሞ ለእኛ ምንድነው ችግሩ? ኖርማል ከተባለ የኔ እናንተ ውጤት በአንድ እኩል ነው የሚታየው። አየው ማየት ከሚችሉ ዝጋ እንዴት ዛርገ አወዳድሮ አሁን ጥለውኛል። ማለፊያ እዛ ላይ ነው፣ ውጤቱ ዘታች ነው።
ፈተናው በሁለት ዙር የተካሄደ ሲሆን በመጀመሪያው ዙር የተፈተኑ አይነ ስውራን ወደ ዩኒቨርሲቲ መግቢያ የተቆረጠላቸው ነጥብ 200 ሲሆን ሁለተኛ ዙሮች ደግሞ 250 በመጀመሪያ ዙር የተፈተኑ መስማት ለተሳናቸው የዩኒቨርሲቲ መግቢያ 250 ሲሆን ሁለተኛው ዙር ደግሞ 300 ነው። በአማራ ክልል አይነ ስውራን ማህበር የደሴ ቅርንጫፍ ምክትል ሰብሳቢ ዘካሪያስ መንግስቱ አካል ጉዳተኛ የሆነ ወይም ያልሆነ የሚለው መስፈሪያ በአግባቡ ጥቅም ላይ አለመዋሉን ያረጋግጣሉ።
ለአይነ ስውር ለመሆናቸው ሆስፒታል ገብተው ሜዲካል አያይዘው ትምህርት ቤት ደብዳቤ አብሮ አያይዞ ልኳል። መጀመሪያ ገና ውጤቱ ሳይመጣ ያንን ግን በደንብ አላየት ይመስለኛል። ትኩረት ሳይሰጡት ኖርማል ብለው ለቀቁት። ኖርማል ተብሎ ከተለቀቀ አንደኛ ውጤቱ እንደ ኖርማሎች ነው የሚታየው፣ አፈርማቲቭ አይታይላቸውም ማለት ነው ኖርማል ስለተባለ። ሁለተኛ በዛው አጋጣሚ ይጨምራል። ዩኒቨርሲቲ እንኳ ብገባ ለአንተ የሚሰጥህ መደብ እና ለኖርማል የሚሰጠው መደብ ይለያያል። አካል ጉዳተኛ የራሱን የቻለ እዛ ውስጥም አፈርማቲቭ አለው። ዩኒቨርሲቲ ውስጥ በጀት የሳሙና የምናምን ሊታሰብልህ ይችላል፣ የማንበቢያ ሳንቲም ሊታሰብልህ ይችላል። እና ብዙ ጫናዎች አሉት። ይህንንም ወደ አሁኑ በደብዳቤ ያሳውቀናል። ኖርማል ተብሎባቸዋል እና ይስተካከልላቸው። ብላይንድ ነው መባል ያለበት። የተማሩት በአይነ ስውራን ነው፣ ስልጠና የወሰዱት በአይነ ስውራን ነው። ሲማሩም የነበሩት ትልርን የፈተናቸው ጥያቄውን መምህር ያነብላል፣ አንተ መልሱን ትመልሳለህ። በመምህር ትከሻ የተንተራሰ ነው የኛ መልስ እና ኖርማል ለምን ተባለባቸው ብለን ጥያቄ አቅርበናል። ያልን እንደሆን እስካሁን ድረስ ድረገጹን ገብተህ ብታየው አሁንም ኖርማል ነው የሚል
ኖርማል መባሉ መግቢያችሁን አልከለከለውም የሚሉ መከራከሪያዎች አሉ። ለምን 250 የሆነው ያው ለአይነ ስውር ስለሆነ ነው የሚለው ስላለ ኖርማል መባሉና አለመባሉ ምን ፋይዳ አለው?
ምን መሰለህ፣ አይነ ስውራን መፈተኑን ብቻ ስለሚያውቁ በቲዎሪ ለአይነ ስውራን በሁለተኛ ዙር የተፈተኑት 250 ማለት ያሉ እንጂ ካርዴ ላይ ወይም ከአንተ ውጤት ላይ ብላይንድ ካላለ ዩኒቨርሲቲ አይቀበልህም። ለምሳሌ ወሎ ዩኒቨርሲቲ አንዱን አይነ ስውር ቢመድበው የሚለው ውጤቱ ኖርማል በሚለው ነው የታረመለት። በቀጥታ የተመደበበት ምድብ ይዞ ቢሄድ አይነ ስውር መሆኑን ካላወቀ፣ ብላይንድ በሚለው ካላወቀ ዩኒቨርሲቲ ላይ ይቀበለው ይችላል።
በትምህርት ቆይታ ውጤታማ ከሚባሉት ተማሪዎች ተርታ እንደሚመደብ የሚናገረውን ሬስ 10ኛ ክፍል ላይ በወሰደው ፈተና የተሻለ ውጤት አስመዝግቦ ማለፉን ጠቅሶ በ12ኛ ክፍል ብሔራዊ መልቀቂያ ፈተናው ግን አይነ ስውራንን የማይመለከት እርማት ተከናውኗል ባይ ነው።
አፕቲቱድ የሚባል ትምህርት አለ። እሱ 35 ጥያቄ ለእኛ አብሮ የምንፈተነው አለ። ነገር ግን 25 ጥያቄ ለብቻ ለኖርማል ተማሪዎች የሚፈተኑት አለ። እሱ ተደምሮ ታይቶብናል ነው እኛ አሁን ጥያቄያችን። እንደገና ደግሞ ጂኦግራፊ የሚባለው ትምህርት አለ። ኳልኩሌሽን አሉ እኛ የማንፈተናቸው እና ለእኛ ደግሞ ማተካከያ የሚመጡ ጥያቄዎች አሉ። እነሱ አብሮ ታርመውብናል። እነሱ አብሮ ታይተዋል። እርግጥ እኔ የታረመ ለማለት አስደፍረኝም፣ ግን እንዲያው ቢታረምም እንኳ አይነ ስውሮች እንደዛ አድርጎ ተደምሮ ታይቶብናል ነው።
ማስቲካና የሞባይል ካርድ በማዞር ህይወቴን ለመለወጥ የደከምኩለት ትምህርት በውጤት አለመታጀቡ አሳዝኖኛል የሚለውና በደሴ ከተማ ነዋሪ የሆነው አይነ ስውር በጸሐት ደመ ደግሞ በተለይ መንግስት ለአካል ጉዳተኞች እሰጣለሁ ሲለው የነበረው ልዩ ድጋፍ በተግባር አለመታየቱን ገልጿል።
ወጤ የሁለተኛ ደረጃ ትምህርት ቤት የተፈተንኩት ውጤቱ በጣም አስደንጋጭ ነው። 202 ነው የመጣው። አሁን ይበት በ200 አልፈው ያውቃሉ። ከ600 ውጤት በ210 አልፈው ያውቃሉ። ዛሬ ግን ሰቅሏል። የሰቀለበትን ምክንያት ማራው አናውቅም። እኛም ለአይነ ስውራን ልዩ የሆነ ድጋፍ እናደርጋለን እያለ በሚዲያና በተለያየ መስሪያ ቤት ይወራ ነበር፣ ግን ወሬ ብቻ ሆኖ ነው የቀረው።
እንደ አስተያየት ሰጪው የዩኒቨርሲቲ መግቢያ መቁረጫ ውጤቱ ያሳለፉትንና ያሉበትን የስነ ልቦና ጫና ግምት ውስጥ ያስገባ አይደለም። የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ከቀናት በፊት የአሜሪካ ድምፅ ላቀረበላቸው ጥያቄ ሲመለሱ በጦርነትና በተለያዩ የሰላም እጦት ምክንያት ፈተና ሳይወስዱ ቆይተው በሁለተኛው ዙር እንዲወስዱ የተደረጉት ተማሪዎች ከመጀመሪያዎቹ ተፈታኞች የተሻለ ውጤት ማስመዝገባቸውን ተናግረው ነበር። ይህን የሚኒስትር ዴታውን መግለጫ በአማራ ክልል አይነ ስውራን ማህበር የደሴ ቅርንጫፍ ምክትል ሰብሳቢ የተቃወሙት አካል ጉዳተኞች በጦርነቱ የተደራረበ ችግር ተጋፍጠዋል በማለት ነው።
ነበር።
እኛ ከተማ ውስጥ 10 አይነት ፕሮግራም የተፈተነው 3 ብቻ ናቸው ውጤት ያመጡት። ወደ ዩኒቨርሲቲ እንዲገቡ የተደረገው 7ቱ ውጤት አጥተዋል። የኛ ቅሬታ አንደኛ በሁለተኛ ዙር የተፈተኑ አይነት ፕሮግራም ተማሪዎች በጦርነት ውስጥ የቆዩ ናቸው፣ አላነበቡም፣ በስነ ልቦና አልተዘጋጁም። የተለየ ሳይደረግላቸው ቲቶሪያ ምናምን ሳይሰጣቸው በቀጥታ በረሃ ለበረሃ ነፍሳቸውን ለማዳን ስለከረሙ እንደውም ዘንድሮ መፈተን የለባቸው ነበር። ከተፈተኑ እንኳ ቢያንስ ውጤቱ መቀነስ ነበረበት። ስለዚህ ቅሬታችን ይሰማልን፣ ትክክል አይደለም፣ ፈተና ኤጀንሲ እንዲያድስ ውጤቱ ማየት አለበት፣ ካለበለዚያ ማለፊያውን ያስተካክል የሚል ቅሬታ ነበረን። ነገር ግን መፍትሄ አላመጣም።
ወጣት እንድሪስ በሌላ በኩል መፈተን የማይገባቸውን ጭምር መፈተናቸውን ያመለክታል።
ትምህርቱን በምንከታተልበት ሰዓት ትምህርት ሚኒስቴር ምን ይልክ ነበረ? አንዳንድ ደብዳቤዎች ይልክ ነበር ለየትምህርት ቤቶች። አሁን ጂኦግራፊ ትምህርት ላይ ብታይ ጂኦሎጂካል ኢቨንት የሚባል አለ፣ መሬት ክስተቶች የሚባል ስለ እነሱ ርዕሱን እለፉ ተብሎ ተልኮ ነበር። ነገር ግን ጥያቄ ላውቶታል። አስበው ተማሪ አዘናግቶ ማውጣት ማለት ነው። ይሄ ማታረድ ነው በተማሪዎች ላይ። እንደገና ደግሞ ሂስትሪ ላይ ስትይ ሜዲቫል ኢሮፕ የሚላለ ኒትፎር አካባቢ ላይ እሱን ራሱ ዝለሉት ተብሎ ደብዳቤ ተልኮ ነበር በየትምህርት ቤት
ለኛው ዘመን አውሮፓ።
አዎ፣ ነገር ግን ጥያቄ ላይ ሶስት አራት ጥያቄ ተወጥቶለታል። ይሄ ተማሪ ይሄን እለፉት ተብሎ ተነገረው። ትኩረት የሚሰጥበት ርዕስ ዘሎ በሌላ ትኩረት አድርጎ እንደገና ትኩረት አልሰጠበት ለጥያቄ አውጥቶ መፈተን ማለት የራሱ በተማሪ ህይወት ላይ መጫወት ማለት ነው።
የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት ፍሬ ሰላም ዘገዬ ውስብስቡ የአካል ጉዳተኞች ችግር በውስብስብ የአስተራረምና ውጤት አሰጣት ችግር ተባብሷል ብለዋል።
እንደሚታወሰው እንግዲህ 2012 ላይ ኮቪድ ነበር እንደ ሀገር በተለይ አይነ ስውራን ከእነሱ ጋር የተጣጣመ የትምህርት ቁሳቁስ ስለማይቀርብ የግድ የሰው ድጋፍን ይጠይቃሉና በዛን ጊዜ ደግሞ የሰው ንክኪ በራሱ ክልክል ስለነበረ ተማሪዎች የሚያንብላቸው አካል በወቅቱ አልነበረም። ሁለተኛው ላይ ደግሞ 2013 ላይ ይሄ በክልላችን የነበረው ጦርነት የተነሳ የአብዛኝ ጊዜ የትምህርት ጊዜ የባከነበት ጊዜ ነው። እንግዲህ አይነ ስውራን ደግሞ ከተማሪዎች ጋር ካልተገናኙ በቂ የሆነ የትምህርት ቁሳቁስ ስለሌለ መጽሐፎችን ሪፈር ማድረግ የማይችሉበት ጊዜ አልፏል። እንግዲህ
ፕሬዚዳንቱ በተለይ ለአይነ ስውራን ምቹ የሆነውና የተሻለ ውጤት ያመጡበታል የተባለው የሲቪክስ ትምህርት ፈተና ጋሽቧል ተብሎ ውድቅ መደረጉ የአይነ ስውራን ተፈታኞችን ውጤት እንዲቀንስ ያደረገ ሌላው ምክንያት መሆኑን ሳይጠቅሱ አላለፉም።
የመጀመሪያው ዙር ተፈታኞች ላይ ሲቪክስ አልተያዘም። ለሁሉም ተማሪዎች ውጤቱ ጋሽቧል በሚባል ውጤቱ አልተያዘም። አይነ ስውራን ሲቪክስ በደንብ የሚሰሩትን የሚጠበቅ ገና ውጤት የምንጠብቅበት ሁላችንም አይነ ስውራን የሆኑ ሰዎች ልክ ውጤቱ ወጥቷል እና ውጤት ጋሽቧል በሚል የተነሳ አይነ ስውራንም የዛ ሰለባ ሆነዋል። እነሱ አይመለከታቸውም። እነሱ ግን ለብቻ ታይቶ ሲቪክስም አብሮ ለእነሱ መደመር ነበረበት።
ቪኦኤ ከአካል ጉዳተኞቹ ጋር ተያይዞ በሚነሳው የአስተራረም ቅሬታ አገር አቀፍ የትምህርት ምዘናና የፈተናዎች ኤጀንሲን ምላሽ ለማግኘት ጥረት እያደረገ ሲሆን ከቀናት በፊት አስተያየታቸውን የሰጡት የኤጀንሲው ምክትል ዋና ዳይሬክተር ተፈራ ፈይሳ ይህን ብለው ነበር።
አንድ ተማሪ በሁለት እንትን ታርሞለታል።
በሁለት ምን ማለት ነው?
በሁለት ማለት በመጀመሪያውም ዙር በአንደኛው ዙር፣ ምክንያቱም እዛው ዝርዝሩ እዛው ስላለ ማለት ነው። ስለዚህ መታረም የነበረበት በአንደኛው ዙር ነው፣ አንደኛ ዙር ተፈትኖ ከሆነ። ሌላው ተማሪ ደግሞ በሁለተኛ ዙር ሲፈተን በሁለተኛ ዙር ይታረምለታል። በሁለቱ ልታረምለት አይገባም፣ መርክ ሊመዘገብለት አይገባም። ይቺ ቁጥሩ በጣም ትንሽ ናት። ይሄም ደግሞ ሁለት ዙር በመፈተናችን የተፈጠረ ክፍተት ነው። ይሄን እንግዲህ አንዳንዶቹ እንደ ትልቅ ስህተት ተደርጎ አጠቃላይ የእርማት ችግር አለበት ብሎ የሚያቀርቡት አለ። ይሄ ትክክል አይደለም። ይህንን በዚህ ደረጃ መወሰድ የለበትም።
አቶ ዘካርያስ ማስተካከያ እንዲደረግ ድምጻቸውን ለትምህርት ሚኒስቴርና ለፈተናዎች ኤጀንሲ ለማሰማት ጥረት ቢያደርጉም እስካሁን አጥጋቢ ምላሽ አለማግኘታቸውን ተናግረዋል። የመግቢያ ውጤቱ ላይ ቅሬታ የሚያነሱት የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት በተጨማሪ የአካል ጉዳት የሌለባቸው ሴትና ወንድ ተማሪዎች እኩል የማይመዘኑበት ስርዓት ለአካል ጉዳተኞች አለመዘርጋቱን ያወሳሉ።
ጉዳት አልባ የሆነ ተማሪዎች የሴትና የወንድ ልዩነት አለው። እነዚህ ጉዳት አለ ሴት ተማሪዎች አፈርማቲቭ ያስፈልጋቸዋል ተብሎ ነው። ሴት የሆነ አካል ጉዳተኛ ስትሆነች ደግሞ
አካል ጉዳተኞችን በጾታ ተጠቃሚ ያለማድረጉ አሰራር በቅርብ ጊዜ የመጣ ለመሆኑን በማውሳት ወደፊት አሰራሩ ሊስተካከል ይገባል የሚሉ አስተያየት ሰጮችም አልጠፉም። በአጠቃላይ ፈተናውን ከወሰዱ አካል ጉዳተኞች ያለፉትንና የወደቁትን ተማሪዎች ለመግለጽ የመረጃ እጥረት እንዳለባቸው የሚናገሩት ፕሬዚዳንቱ አይነ ስውራን ብቻ ወደ 200 እንደሚጠጉ ጠቅሰዋል። ባህር ዳርን እንደ ማጣቀሻ ያቀረቡት ፕሬዚዳንቱ በከተማዋ የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ አይነ ስውራን ውስጥ የዩኒቨርሲቲ መግቢያ ያገኙት 15% ናቸው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዛሬ በይፋዊ የማህበራዊ ትስስር ገጹ እንዳሳወቀው በተለይ በሁለተኛው ዙር በተሰጠው ፈተና እርማት ላይ ስህተት ስለመፈጠሩ ከሀገር አቀፍ ፈተናዎች ኤጀንሲ ማረጋገጡን አስታውቋል። በጉዳዩ ላይ የትምህርት ሚኒስቴርና የፈተናዎች ኤጀንሲን መልስ ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ዝግጅቶቻችንን እያገባደድን ነው። ተከታዩ ዘገባችን ደግሞ ወጣት ተማሪዎችና ስራ ማጣት ፈተና ላይ ያተኩራል። የወጣቶች ስራ አጥነት በፖሊሲ የተቀረጸ መፍትሄ ካልተሰጠው የብዙ ኢትዮጵያውያንን ቤተሰብ የሚፈታተን ችግር መሆኑን በደቡብ ክልል የሚኖሩ ተመርቀው ስራ ያጡ ወጣቶች ተናግረዋል። በየአመቱ በከፍተኛ ትምህርት ተቋማት ከመቶ ሺህ በላይ ተማሪዎች እንደሚመረቁ የሚገልጸው ትምህርት ሚኒስቴር የሚመረቁ ተማሪዎች የስራ እድል እንዲያገኙ የዩኒቨርሲቲ ኢንዱስትሪ ትስስር ፕሮጀክት ቀርጾ ጥረት እያደረገ መሆኑንም አስታውቋል። የደቡብ ክልል ስራ እድል ፈጠራና የኢንተርፕራይዞች ቢሮ በክልሉ ከፍተኛ የስራ አጥነት ችግር መኖሩን ገልጾ ወጣቶቹ ያለባቸውን የፋይናንስና የግብዓት አቅርቦት ችግር ለመፍታት እንቅስቃሴ እያደረገ መሆኑንም አስታውቋል። ተከታዩ ዘገባ በዚህ ዙሪያ ያተኩራል።
የተለያዩ ማስታወቂያዎች በሚለጠፍበት ሰሌዳ ላይ የስራ ቅጥር ማስታወቂያ ሲከታተል ያገኘነው ወጣት ተመስገን ባለመው ተምሮ በተመረቀበት የእንስሳት ሕክምና ሳይንስ ስራ ለማግኘት ፍለጋ ከጀመረ 3 ዓመት እንደሆነ ተናግሯል። በአንድ ሆቴል ውስጥ በጥራት ሰራተኞች ተቀጥሮ እንደሚሰራ ገልጾ ዘውትር ከስራ መልስ ከሰዓት በኋላ 11 ሰዓት ገደማ በከተማው የተዘዋወረ የስራ ቅጥር ማስታወቂያዎችን እንደሚከታተልም ገልጿል። ተወልዶ ያደገበት ካምባታ ጣምባሮ ዞንም በተለያዩ ምክንያቶች ስራ ማግኘት እንዳልቻለም ያስረዳል።
ትምህርት ብንጨርስም ስራ አላገኘን። በቃ የሆነ ዝም ብለን መጉላላት ነው እንጂ እኔ ዝም ብዬ የሆነ ማይመስ ስራ ነው የሰረቱ ያለው። ያን ስራ ስለሌለኝ ቤት ቁጭ ከማለቴ ስራ አገኛለሁ ብዬ ዝም ብዬ በቃ ሌላውን ፈልግ እየፈለኩ ይህንም እየሰራው አገኛለሁ በማለቴ ነው እየሰራሁት ያለሁት።
ለወጣቶች የተመቻቸን ችግራቸውን በውል የተገነዘበ አሰራር አልተዘነጋም ተደርጓል የሚባለው ጥረትም በተለያዩ ብልሹ አሰራር የተበላሸና ሁሉም ወጣቶችን በፍትሐዊነት የማያዳርስ ነው ማለትም ተናግሯል።
ሰው ተምሮ ስራ ያገኝም። ስለዚህ ያ ነገር ጥያቄ በጣም ፈጥሮብናል። 3 ዓመት ቤት መቀመጥ ማለት በጣም ጉዳት ነው። ብዙ ጊዜ እዚህ መጥቻለሁ፣ እዚሁ ብዙ ጊዜ ሞክሬያለሁ፣ ግን ምንም የለም።
የቀን ስራ አገኛለሁ በሚልበት ሐዋሳ ከተማ የሚኖረው በወላይታ ሶዶ ከተማ ተወልዶ ያደገውና ርፍት ባሊ ከሚባለው ዩኒቨርሲቲ በንግድ ስራ ትምህርት መስክ በ2009 ዓ.ም የተመረቀ ወጣት ግርማ ሳሙኤል የስራ ልምድ የተባለ ስራ አለማግኘቱን ተናግሯል።
የሰው ልጅ ሰርቶ ነው ስራ ልምድ የሚያገኘው። እኛ ደግሞ ማስታወቂያ ይወጣል። የሚወጣው ማስታወቂያ በምን ላይ ይገደባል? ስራ ልምድ ላይ ይገደባል።
በማህበር ለመደራጀትም መስፈርቱና ሂደቱ ተስፋ አስቆራጭ እንደሆነም ቢደራጁም በበጀት ምክንያት ስራ ማግኘት እንደማይችሉም ተናግሯል። የቀን ስራ ወይም የጉልበት ስራ የሰራም የዕለት ወጪውን የሸፈነ መሆኑን የሚናገረው የ7 ዓመት ወጣት ግርማ በዚህ ዕድሜ ስራ እንደ መፍታት የሚያስከፋ ነገር እንደሌለም ይገልጻል።
ስራ ፈትቼ ቤት ቁጭ ስን ብዙ ነገር ነው በቃ የሚያስጨናነቀው። ያለ ስራ ቁጭ ስን ብዙ ነገር ይሰማል። ጊዜው ዝም ብሎ ሲሄድ በጣም ያናድዳል። ግን እዛ ላይ አቋቁመን ራሳችን አሳምነን ይስተካክላል እየተባለ የሚሄደውን ሌላ አማራጭ ምንም ነገር የለም።
በቀን ሰርቶ ከሚያገኘው ከ200 ብር ላይ ቆጥቦ ለማስቀመጥ አስቸጋሪ ስለሆነበት የግል ስራ ለመስራት ማቀድ እንኳን እንዳልቻለም ተናግሯል።
ገንዘብ ያስፈልጋል፣ ብር ያስፈልጋል። ብር ሳላገኝ ራስን ማቋቋም ምንም ነገር የሚችለው ነገር የለም። እቺን ደግሞ ቀን ስራ ስንሰራ እሷን ደግሞ ሰብስቤ ስታመጣ ምንም ነገር ይበቃ አይደለም።
የስራ አጥነት ችግሩ የማይፈታው በመንግስት በኩል የሚሰጠው ግምት አነስተኛ በመሆኑ ነው ሲል ወቅሷል። የ2013-14 ዓ.ም ተመራቂዎችን ሳይጨምር በየአመቱ ከ100 ሺህ በላይ ወጣቶች ከኢትዮጵያ ከፍተኛ ትምህርት ተቋማት እንደሚመረቁ የሚናገሩት በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ የኮሚኒኬሽን ዲሬክተር አመለወርቅ ሂዚቀል የሚመረቁ ወጣቶች ስራ እንዲያገኙ ትምህርት ሚኒስቴር ከተለያዩ መስሪያ ቤቶች ጋር በመሆን ጥረት እንደሚያደርግም ተናግሯል።
የስራ እድል ለመፍጠር የሚሰሩ ነገሮች አሉ። ዩኒቨርሲቲዎቻችን የዩኒቨርሲቲ ኢንዱስትሪ ትስስር ላይ የሚሰሩ ቀጠናዊ ትስስሮች አሉ። እዛ ላይ ተማሪዎች አፓረንት እንዲወጡ በማድረግ ብቁ የሆኑ የተማሩ ኃይልን ለማፍራት የሚሰሩ ስራዎች አሉ።
የደቡብ ክልል ስራ እድል ፈጠራና የኢንተርፕራይዞች ልማት ቢሮ ኃላፊ አቶ ብረጋ ብርሃኑ በክልሉ በ2014 ዓ.ም ብቻ ስራ አጥ እንደሆኑ የተለዩ ከግማሽ ሚሊዮን በላይ ወጣቶች መኖራቸውና ለወጣቶቹ የስራ እድል ማመቻቸት በተለያዩ ምክንያቶች ፈታኝ መሆኑን ገልጿል።
ብድር አቅርቦታችን 40% ላይ ነው። የብድር አቅራቢ ተቋማት በተሟላ ሁኔታ በስራ ፈላጊዎች ፍላጎት መነሻ ብድር እያቀረቡልን አይደለም። ይሄ አንዱ ፈታኝ ጉዳይ ነው። ሁለተኛው በገጠር እና በከተማ ለሚሰማሩ ወጣቶች መሬትን ከማቅረብ አንጻርም ክፍተቶች አሉ።
ለየን ላሏቸው ወጣቶች የስራ እድል ለመፍጠር 777 ሚሊዮን ብር እንደሚያስፈልግ ተናግረው የቀረበው የብድር መጠን ግን ከ40% የማይዘል ነው ብሏል። ወጣቶቹ ያለባቸውን የገንዘብና የግባት አቅርቦት ችግር ለመፍታት እንቅስቃሴ ላይ መሆኑን ግን አቶ ብረጋ አስተውቀዋል።
ቀጣይ ሁሉም ችግሮች ይፈታሉ ባይባልም በአመራር ጥረት እና እንቅስቃሴ ሊፈቱ የሚችሉ ችግሮች እንደሚፈቱ ተስፋ አድርገን ውይይት እያደረግን ነው የምንገኘው።
ከአጠቃላይ የኢትዮጵያ ሕዝብ ውስጥ ከግማሽ በላይ የሚሆኑት ወጣቶች ሲሆኑ የሚገጥማቸውን የስራ ማጣት ችግር ለመፍታት ያስችላል የተባለ የስራና የክህሎት ሚኒስቴር የተሰኘ አዲስ ሚኒስቴር ተቋቁሞ ጥረት በማድረግ ላይ መሆኑን ሚኒስቴሩ ከወራት በፊት አስታውቆ ነበር። የመስሪያ ቤቱ ሚኒስትር ወይዘሮ ሙፈሪያት ካሚል በቴክኖሎጂ ጭምር በመታገዝ የወጣቶችን ክህሎት በማሳደግ ችግር ለመፍታት እንደሚሰሩ መናገራቸው ይታወሳል። ለአሜሪካ ድምፅ ዮናታን ዘብዲዮስ ከሐዋሳም።
ለምሽቱ የያዝናቸው ዘገባዎች እዚህ ላይ ተጠናቀቁ። ኤደን ገረመው መሰናደውን በመምራት ከፕሮዲሰራችን ብርሃን ኃይሉ እንዲሁም ከዋና አዘጋጇ ጽዮን ግርማና ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይቻለሁ። ደህና ደሩ።